مرت دیموکراسی یکیپیان اندنت دمس نو. فنوت دیموکراسی یکیپیان اندنت دمس. یکیپیان حزبایی آریوتای پارتی ایاپا ایت از گرچه میکرد یه ساتلایت سرچت نو. تنستلنی اندامن آمیشاتشو قدر مفتشاتشن زاری خاموس ترارات کن ولت شسرم مستامت مرت ناو فنوت دیموکراسی یکی پیاند ندمس با یکادو یه مسترال فون مدبنیا پروگرام آهن ی جمرال یه دنبی دولت دانشگاهی تماری چه نبودند؟ با اکراری یه اورمو آشنباری چه تعداد تماری خودتی سکون ادبات نارگیم؟ به زور کشوری چقدر دچار نسنجی یا همراه اوت داشت که تعداد تو؟
هموس ترارات کن؟ اندیشی اندم تو سالاس دست کنات علفات چاو؟
یه وقت داشت چو سکوکان یامکا النبل استنچی؟
یه زاری یه هموس مشت زکشتا چنن به زینا انجمرالن به ماسکت تلم تفنوت دیموکراسی زگجت کفل یه کاربون یه الاتون حتتا نسمالن سلام لنسو الکتگن لنیا بمیل رئیس یه کاربونو آرمات چا چن کزی کدم هیوه تاسفا اگر اندزبت تاریک اندکوبت بمیل رئیس صحوف لکولن یه مجمریان کفل ماسماتا چن یه تاوسال به زاری زگشتا چن هلتنیان کفل نقربالن بباكتا تلم كزيك الدم كربو اينا براون يهمجم مريون كفل آسامتان يهمجم مريو كفل پروغراماتشن يهتناك قال
كا تكيت ترانيانن يميلو تباوش بستكر ليلو ايشوبجاوي يسمينتو تتقامي اندارونا تقلزا بكيلاوشنا اكاوام سمينتو مرسلي يميل درق ماننن يوم قدتر بدي ساعت تانستوال شرشاروشنا اكافافاوشن ممرتي فابركاوش على في الناس بمهنو ፋብሪካዎች ደግሞ ለክራይ ሰብሳቢነት የተሰማሩ ስለሆነ በርካታ ከተሞች ከስሚንቶ ተጠቃሚነት ውጪ ሆነዋል። ያለደረሰኝ ምንም አይነት ግብይት አይካይ እንዳይካይድ አልተደረገም። ከፋብሪካዎች የሚወጣ ማንኛውም የስሚንቶ ምርት በቂ ሰነድ የለውም። ይሄውም መመሪያ የስሚንቶ ጅምላና ቸርቻሪ ነጋዴዎች ግዴታ እንዳለባቸው የሚደነግግ ሲሆን ግዴታውን የሚወጣ ግን አንድም የጅምላም ይሁን የችርቻሮ ነጋዴ እንደሌለ ታውቋል። የሲሚንቶ ጅምላ ነጋዴ ሲሚንቶ የሚገዛውን ቸርቻሪ ድርጅት የግብር ከፋይ መለያ ቁጥር በመመዝገብ በሕገ ደረሰ ሽያጭ ማከናወን እንዳልቻለና ይህንን ለመፈጸምም ለማስፈጸም ባገዛዙ ካድሮች በኩል ፍቃደኝነት እንደሌለና በበርካታ ከተሞች ሲሚንቶ ዋጋው ጣራ በመንካቱ ቤቶቻቸውን ማደስና መስራት እንዳልቻሉ ቅሬታቸውን አቀርበዋል። በግየተረከበውን ሲሚንቶ በተቀመጠው የዋጋ ጣሪያ መሰረት ለማንኛውም ተጠቃሚ የመሸጥ ግዴታ ያለበት ቢሆንም እንኳን ይህ ከወረቀት ያለፈ ተግባር የተራቆተ ሆኗል። ሲሚንቶን ከሀገር መስመሮች አላግባብ አከማችቶ የመያዝና የመቸርቸር በብላክ ማርኬት የማስረከብና ለተወሰኑ ባለሀብቶች እጅ እንዲሆን ሆኗል። የሲሚንቶ ቸርቻሪ ነጋዴ የያዘውን የሲሚንቶ የቸርቻሮ መሸጥ ዋጋ በንግድ መደብሩ በግልጽ በዛስ ከመት ከመሸጥ ይልቅ ቀንቀን ሱቁን ማከፋፈውን ዘብቶ በመዋል በመሸጥ በመኪናና በጋሪ በተለያየ ማጓጓዣ ሲስተም ለካድሬ ልጆች እና ለተረኛነን ለሚሉ ጠባቦች እያከፋፈለ ይገኛል። 1 ሊትር ቤንዚን በጥቁር ገበያ ከ100 እስከ 200 ብር ድረስ እየተሸጠ መሆኑን ተጠቃሚዎች በመረጃ ተናገሩ። አዲስ አበባን ጨምሮ በሌሎች ከተሞች የሚገኙ አሽከርካሪዎች እንደተናገሩት በማደያ ነዳጅ ለመቅዳት በመካከላቸው ቤንዚን ከቸርቻሮች ለመግዛት እንደተገደዱ ገልጸዋል። ባለማደያዎቹ በአገዛዙ ቁጥጥር ስር ስለዋሉ ለታችኛው ክፍል እንዲሁም ደግሞ ለአሽከርካሪው ለማከፋፈል ፈቃደኛ ስላልሆኑ ከፍ ባለ ገንዘብ በብላክ ማርኬት ያስረከቡ እንደሆነም ገልጸዋል። እንደ ተጠቃሚዎች ገለጻ ከሆነ በተለይም ቤንዚን በተወሰነው ዋጋ እየተሸጠ እንዳልሆነ ተገልጿል። 1 ሊትር ቤንዚን በደቡብ በአማሮ ልዩ ወረዳ 200 ብር፣ በሐዋሳ በ40 ምንጭ፣ በወልቃይትና በአሶሳ 150 ብር፣ በሲዳማና በራያ ቆቦ 120 ብር እየተሸጠ መሆኑን አሽከርካሪዎች በመረጃ ገልጸዋል። ቅሬታ አቅራቢዎቹ አክለው ቸርቻሪዎች እንጂ አሽከርካሪዎች ከማደያ ለመቅዳት እየተከለከሉ እንደሆነ ገልጸዋል። በሚስተካከለው ዋጋ ጨምሮ ለመሸጥ በየወሩ የነዳጅ ማስተካከያ ሲደረግ አቅራቦቱ ሳይስተጓጎል ማደያዎች ነዳጅ እያለ ነዳጅ የለንም በማለት ሰልፎች እንዲበዙ እንደሚያደርጉም ተጠቃሚዎቹ ጠቁመዋል። ነገር ግን ይህ ሁሉ ችግር የተከሰተ ያደጋዙ የቁጥጥር ማነስና በጥቂት ባላብቶች እጅ ንብረት እንዲወድቅ መደረጉ ነው። ይህም ከቸርቻሮች ጋር በመመሳጠር ነዳጅን በከፍተኛ ዋጋ ለመሸጥ ምክንያት እንደሆነ ተገልጿል። የዋጋ ማስተካከያ በሚደረግበት ወቅት ነዳጅ የጫኑ ቦቴዎች መንገድ ላይ ቆመው የሚዘገዩበት አጋጣሚ የተለመደ መሆኑን ማጣራት እንደሚሻም አስረድተዋል። በተለይ የነዳጅ መሸጫ ዋጋ ማስተካከያ የሚደረግበት ጊዜ ሲቃረብ የዋጋ ለውጡን ለማግኘት ነዳጅ የመደበቅ የማዘግየት ሁኔታዎች እንደነበሩ ያስታወሱት ኗሮቹ የነዳጅ ዋጋ ማስተካከያ እንዳልተደረገም ገልጸዋል። ኩባንያዎች የነዳጅ ቦቴዎቻቸውን ጅቡቲ ድረስ ልከው ነዳጅ ሲቀዱ መንገድ ላይ የሚፈጠረውን መዘግየት ለመከታተል ለመቆጣጠር የሚያስችል ሁኔታ አለመኖሩን የራኞች ችግር ሆኖ ተጠቅሷል። የአማራ ኃይሎች በአገዛዙ ትዕዛዝ ከግንባር እንዲወጡ ተደረገ። የአማራ ልዩ ኃይሎች ሁሉም የአማራ የጸጥታ ኃይል በራያ ግንባር ገርጀሌ ታአውና ከበርተክ ላይ በበአዴን አገዛዝ ትዕዛዝ እንዲወጡ እንደተደረገ ለማወቅ ተችሏል። ከዚህ በተጨማሪም የአማራ ኃይሎች ዛሬ ማታ ሙሉ በሙሉ ካላማጣ እንደሚወጡ ተጠቁመዋል። ማሪዎቹ እንዳሉት ግልጽ ባሎንና ወያኔ በማተኛበት ሁኔታ የራያና አካባቢው ጉዳይ እልባት ሳያገኝ ለዳግም ትንኮሳ እያጋለጡ መሆኑን ህዝብ ይወቅልን ብለው ያካባቢው ኗሪዎቹ ገልጸዋል። በተያዘ ወያኔ በቆላ ተምቤን ከፍተኛ ስራ ላይ ተጠምዳለች ተባለ። ወያኔ በቆላ ተምቤን ከፍተኛ ስራ ላይ ተጠምዳ የተለያዩ መሳሪያዎችን እየደበቀች መሆኑን ምንጮች ጠቁመዋል። ይህ በእንዲህ እንዳለ በአገዛዙና በወያኔ መካከል የከባድ መሳሪያዎች ርክክብ ተጀመረ ተብሎ እየተነገረ ያለው መረጃ የሐሰት መሆኑንና እንዲሁም ለማዘናጋት እየተሰራ ያለ የአገዛዙና የወያኔ ፖለቲካዊ ሴራ እንደሆነና የሐሰት መረጃ በመንዛት በቀጣይም እኛን በተለይ የትግራይና የአማራውን ማህበረሰብ ለማጫረስና ለማጋጨት ቆርጠው የተነሱ አካላት እንዳሉ ሊታወቅ ይገባል ሲሉ ምንጮች ከመቀሌ ገልጸዋል። ከድርድሩ መልስ በአገዛዙና በወያኔ መካከል የሚደረገው እንቅስቃሴ ግልጽነት የጎደለውና መርህን ያልጠበቀ መሆኑ በብዙዎች ዘንድ ጥያቄ ፈጥሯል። በተለይም ወልቃይትና ራያን በተመለከተ ምን አይነት ውሳኔና እርምጃ እንደሚወሰድ ተጠባቂ ሆኗል። የአማራ ኃይሎችን ከግንባር የማስወጣቱ እንቅስቃሴ ይበልጥ ስጋትን እንዲፈጥር አድርጓል። ከአገዛዙና ከወያኔ በጎ ነገር መጠበቅ የማይታሰብ ቢሆንም እንኳን የአማራ ኃይሎች ግን በተጠንቀቅ ሳያምኑ የድንበር አካባቢዎችን ወሰን የማስከበርና ጥላትን መክቶ ለመመለስ በተዘጋጀ አግባብ እንድኝ ብለው ሊቆሙ እንደሚገባ ማሳሰቢያ ተሰጥቷል። ፋኖን ማሳደድ ሊቆም ይገባል ሲል የባህር ዳር ፋኖ አስታወቀ። አኩሪ ጀብድን በጋሸና ግንባር ፈጽሞ የተመለሰው የአማራ ፋኖ በባህር ዳር አባል ፋኖ ጌታቸው ደሴ በግፍ እስር ላይ እንደሚገኝ ይታወቃል። የአማራ ፋኖ በባህር ዳር የወያኔ ኃይል የአማራን ርስት በመውረር ህዝባችንን ለማዋረድ በሶስት ዙር ወረራ ባካሄደበት ወቅት በቀደምት አማራ አባቶቻችን የፋኖነት ታሪክ እሴት ወኔና አለበገር ባይነት በመሰባሰብ የመጣውን ኃይል በመጣበት መንገድ ያናገረ የፋኖ ተቋም ነው። በዚህ ታላቅ አማራዊ ተጋድሎ ሶስት ጓዶች የከበረ መስዋዕትነት የከፈሉ ሲሆን 17 ጀግና አባላቱ ደግሞ ከቀላል እስከ ከባድ ቁስለኛ መሆናቸው የሚታወስ ነው። ነገር ግን ይህ ሁሉ ለአማራ ህዝብ የተከፈለ ታላቅ መስዋዕትነት ተረስቶ ትላንት ተነስ ዝመት መክት አንክት እያለ በየቀኑ ሻውጅ የነበረ ያገዛዙ ብልሹ ስርዓት ያንደህን ይዘውታ ያማራን ህዝብ አድን ሲል የነበረ ካድሬ ከቀርብ ጊዜ ወዲህ ኮሽ ባለ ቁጥር ያማራን ፋኑን በማሰር በማሳደድ እንዲሁም በማዋከብ ላይ ተጠምዷል። በመሆኑም ስርዓቱ ከዚያ አስነዋሪ ተግባሩ እንዲቆጠብ እንዲሁም ጓዶቻችንን ያለምንም ቅድመ ሁኔታ ከስር እንዲለቅ እናሳስባለን ብለዋል። በመጨረሻም ለመለው ያማራ ፋኑ በባህር ዳር አባላትና የፋኑ ደጋፊዎች ፋኖች በዘጠነኛ ፖሊስ ጣቢያ በመገኘት ያለንን አጋርነት አብሮነትና አንድነት እንዲሁም በፍርድ ቤት ቀጠሮው ቀን ማለት ጥር 9/2015 ዓ.ም የባህር ዳር ከተማ ወረዳ ፍርድ ቤት በመገኘት ያለውን ፍጹም አንድነት የግል እንድንገልጽ የሚል ለአማራ ፋኖ በባህር ዳር ጠቅለል ያለ ጥሪ ተላልፈዋል። ለዕለቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ የሳተላይት ስርጭት ዝግጅቶቻችን ጋራ መልካም ቆይታ።
የሐሙስ ጥር 4 ቀን 2015 ዓ.ም የፍኖተ ዴሞክራሲ ሐተታ። ሰላም ለነሱ እልቂት ግን ለኛ ምንም ምስጢር የለውም። በደቡብ አፍሪካና በኬንያ ውይይት አድርገን የሰላም ስምምነት አድርገናል ሲሉ ወያኔና ኮሎኔሉ ለፈፉ። የሰላም ተስፋ ደወል አቃጨለ አሉን። ወያኔና ሰላም የለየላቸው ጣውንቶች ጣላቶች በመሆናቸው ማመኑ ከበደን። ወያኔ ከባድ መሳሪያ ሊያወርድ ተስማማው ቢልም ማውረድ ጀመርኩ ቢልም ከመሬተ ትግራይ የሻቢያና የአማራ ጦር ይውጣልኝ ብሎ እንደዋና ሁኔታ አቅርቧል። አሁንም እየደረቀበት ያለ ጉዳይ የትግራይ መሬት ሲል ወልቃይት ጠገዴን ከወሎና አፋር የሰረቀውን መሬት ሁሉ የሚያጠቃልል ነው። ይህን መሬት ደግሞ በአብዛኛው ፋኖ ደሙን አፍሶ ያስመለሰው ሲሆን ለትግራይ ይመለስለት ባዮች ወያኔዎች ብቻ ሳይሆኑ አሜሪካኖችና የወያኔ ደጋፊ ባዕዳንም ናቸው። ሊሆን ሊማላ የማይችል ነው። ህዝብ ዳግም መሬቱን አያስቀማም። ወያኔ ዳግም ስልጣን አይመጣም። ዳግም ለመሬትን ከህዝብ ዘርፎና ባለቤት ህዝብን አባሮ በሰው መሬት አይፈነጭም። ያምሪከር ወይም የማን ቤት ተሰርቆ ማንስ ሊያርስበት ነው እንጂ የሚከሰተው። ኮሎኔሉ ተስማምቷል። የኦሮሞ ጠባቦች እቅድ አማራን ጨርስ አምክን የሚለው ነው። የጀመሩትን ፍጅት በአያሌ ፍጅቶች አጅቦ አማራን ማጥፋት ነው። ነውናም ወያኔ አማራው ላይ ማይካድራዎችን ቢያበራክት አይቆጫቸውም። ደረርቱ ሁሉ መቀሌ ድረስ ተጉዛ ነፍሰ ገዳዩን ደብረ ጽዮን አቅፋ ስትስም ፎቶግራፍ የተነሳችው ህሊናን ጎልቶ ወስዶባት ብቻ ሳይሆን አማራ ህፃናት ቢፈጁም ቅንጣት ደንታ ስለሌላት ነው። አቅሏ ያው የኮሎኔሉና የነሽመልስ አብዲሳ ነው። የዘረኝነት ዘለባ። የፈረንሳይና የጀርመን የውጭ ጉዳይ ባለስልጣኖች ኮሎኔሉ ጋር የተጓዙት እውን ሰላም ፈልገው ሳይሆን የወያኔን ጠቃሚ ሰላም ኮሎኔሉ እንዲያከብር ለመገፋፋት ነው። ለብድር ልገሳ ግብጽን 50% የፓውንዷን አቅም ምንዛሪ እንድትቀንስ ያስገደደው የዓለም ባንክ IMF ለኮሎኔሉ ገንዘብ ሲያበድር ሲለግስ ዝም ያለው ከወያኔ ስለተስማማላቸው በሽልማት መልክ ነው። ፈረንሳይም መጀርመንም የወያኔ እንጂ የኢትዮጵያ ወዳጅ አይደሉምና ኮሎኔሉ እሺ ባለው መሰረት ፋኖን እንዲያጠቃና መሬት ለወያኔ እንዲመልስ የሚገፋፉ ናቸው። ፈረንሳይ አድሃሪውንና ቡችላውን የጅቡቲ አገዛዝ በመደገፍ ተቃዋሚውን ጅቡቲ ፍሩድ መጀመሪያ ሽብርተኛ ብሎ በመፈረጅ ከፈረንሳይ ውጡልኝ ብላ በማስጨነቅ ላይ ናት። ጀርመንም ሆነ ፈረንሳይ የኢትዮጵያ ስደተኞችን አንቀበልም ባዮች ናቸው። እነዚህ ናቸው ታዲያ ለፍትሃዊ ሰላም ሲሉ አገር አቋርጠው ኢትዮጵያም ይጓዙት። ዘበት ነው። ከቻይና ጋር ያላቸው ፉክክር በምዕራብ አፍሪካ አልሆን ይያለ እየከሸፈ እንደመጣ ሁሉ የቻይናውን ሚና በኢትዮጵያ ለመቋቋም ሙከራቸው ጋር የተያዘ ነው። ኮሎኔሉ የአማራውን መሬት ለወያኔ ሊመልስ ተስማምቶ እንደገና ለግብጽ የአባይ ግድብ በመንም ለእናንተ በማይመች መልክ በእስራኤልም ብሎ ቃል ገብቶ ያለ በመሆኑ ባዳን በቅርብም በሩቅም ያሉት በኢትዮጵያ ላይ አድማዋል ህልውናውን ሊሸረሽሩ ተስማምተዋል። ያባ ገና ከጠዋቱ እንዳደረገው ሁሉ ዛሬ ነው በአሜሪካ መዲና ኮሎኔሉና አሜሪካ ወያኔን ደገፉ ብሎ የተቃውሞ ሰልፎችን በተከታታይ ማካሄድ። ኢትዮጵያ ያልታደለች እጆቿ ለጋስ ግን አመዳፋሽ ሆነዋል። የተቀመቻቸውና ለማዕራግ ያበቃቻቸው ፊታዙረውባት ሊያጠፋት ሊጎዷት ሲቅበዘበዙ መታዘብ ተገደናል። ላብና ደማፍስ ያስተማረቻቸው ምሁሮች እንደታገለው ትውልድ መሆን አቀቷቸው ከርሳቸውን አስቀድመው ለነፍሰ ገዳዩ አገዛዝ ጠበቃ እርዳታ ሰብሳቢና ጭራሹን ዘረኛ አገራጥፊ መሆንን መርጠውባታል። ይህን ስንል ዛሬም ለእናት ኢትዮጵያ የቆሙትን ደም የሚገብሩትን የሚታገሉትንና ክብር የሚገባቸውን በመርሳት አይደለም በስር የሚማቀቁትን ሺዎች እናከብራለን። በሺዎች ለሀገር የተሰውትን ጀግኖች እንዘክራለን። ባንዳ ከሃዲዎች ሚኒስትር ተጠሪ ከንቲባ ሲሾሙ አዛውንቶች እንብኝ ለኢትዮጵያ በማለታቸው እስር ቤት ሲጣሉ ፍየል ሲቀበሉ መሰደድ ሲገደዱም እያየን ነው። ክብር ለሁሉም ታጋይ ዜጎች ውጉስ ከማሪዮስ ይሆኑ ወዳደሮችና ካዲዮች ገረሱ ድኪን አብዲሳጋን ጃጋማ ከሉል ያመሰገነ ህሊናችንና አፋችን ፍጅት ፋብሪካውን ኮሎኔልና መሰሎቹን በዝምታ ወይም ምስጋና ሊያልፋቸው አይተበቀም። ዘረኛው አገዛዝ ላይ ምንም ማወላወል ሳይታይ ሳይኖር በጋራ እንታገለው። የክህደት ተምቾች የፈሉት አገዛዙ የካሃዲ የዘረኛና ጸረ ኢትዮጵያ በመሆኑ ነው። ማዳበሪያ ስለሆነቸውም ነው። ለችግሩና ቀውሱ ሁሉ መፍትሄው የአገር ጠላቶችን በትግል ማደባየት ብቻ ነው። የህዝብ ፍላጎትና መብት ተከብሮ ጊዜያዊ የህዝብ መንግስት ወይም የሽግግር መንግስት እንደ ድልድይ ሆኖ ዴሞክራሲያዊ ስርዓት ያስገባን ብለን ለአመታት ብንጮህ ሰሚ ጠፍቶ አምባገነን በአምባገነን ዘረኛ በዘረኛ ግዴ በጋቢሳ እየተተካብን የሰላሙ መፍቴ ድራሹ ስለጠፋ ተጨባጭን ሁኔታ በጥሞና ተረድቶና ተገንዝቦ በሁለገቡ የጋራ ትግል ጠንክሮ መሰማራት የዜጎች ሁሉ ግዴታ ነው። የፋኖ ስምሪት ኢትዮጵያን ያጥለቅልቅ። የቱርክና የብርሃኑ ጁላ ድሮኖች የኢትዮጵያን ህዝብ አያቸንፉም። የኢትዮጵያ ህልውናና አንድነት በታጋዮቿ የጋራ ትግል ይተበቃል። ሞት ለዘረኞች ውድቀት ለአገዛዛቸው። አገር እንደ ዘበት ታሪክ እንደ ኩበት ከህይወት አሰፋ ክፍል 2 በገዛ ልጆቿ የገዛ ታሪኳን ጠብቃ የኖረችው ገናናዋ ኢትዮጵያ ዛሬ የገዛ ልጆቿ አገርን እንደ ዘበት አይተው ታሪክን እንደ ኩበት ማቅለል ይዘዋል። አንድ ወጥ ታሪክ ያላት አገራችን ዛሬ የቡራቡሬ ታሪክ ባለቤት ልትሆን ስትደርስ ከጥቂቶች በቀር አእምሮው የማይነካ ዜጋ የለም። ከሃዲ ባንዳዎች የክህደት ካባቸውን ድርበው ኢትዮጵያን እርቃኗን ለማስቀረት ባሰቡት መጠን የተቻላቸውን ሳይሆን ያልተቻላቸውን ሁሉ ጥረው ሞት ቀድሟቸዋል። አንጃ በበኩሉ የእናትን ጡት እየነከሰ አገርን በማቁሰሉ ረገድ የማይረሳውን የታሪክ ጠባሳ ጥሎ አልፏል። ታጋይ ድርጅቶችንና አባላትን እየበረበረ ለጠላት አሳልፎ ሰጥቶ የህዝብን ትግ የኋሊት በማስኬድ በኩል አንጃ የፈጸመው በደል ኢትዮጵያ ምድር ላይ በጥቁር ቀለም ተጽፎ ተቀምጧል። ቆራጥ የህዝብ ልጆች መሪር መስዋዕትነትን ተቀብለው ከቆሶ የመረረውን ሞት ለማስተናገድ የበቁትም በዋናነት አንጃ በፈጠረው ይክህደት ወንጀል እንደሆነ በየጊዜው ሲጠቀስ ኖሯል። ይህን ፍጥጥ ያለ ሀቅ የዚምባብዌው አውሬ ደፍሮ ለመግለጽ ባይዳዳውም እስኪጠግብ ድረስ የንጹሐንን ደም ጠጥቶ የሰከረው በዚሁ የተረገመ የአንጃ ቡድን እንደሆነ የዚያ ትውልድ እናቶች ይመሰክራሉ። በሸና በቸ ተጣሉ ብሎ ሊመሰክር የቃጣው ባለጌ ግለሰብም ቢሆን ባልተገራ እንደበቱ ታሪክን ከማንሸዋረር አልዘለለም። አንጃን ማስታወስ ሲያቀተው ባንዳን እየዘለለ በአርበኞች ላይ ጮቤውን ይረግጣል። አገር ወዳድ አርበኞች ለአብይ አህመድና ለጀሌዎቹ ጉሮሮ ውስጥ የተሰነቀሩ አጥንቶች ናቸውና ክፉኛ ይጠሏቸዋል። በኢትዮጵያ ታሪክ አንቱ ተብለው ያለፉ አንድ ወይም ሁለት መሪዎች ቢገኙም አገርን ደፍረውና አዋርደው ለቅሌት የዳረጉ ገዢዎች ግን ብዙዎች እንደሆኑ ልባችን ያውቀዋል። በዚህም የተነሳ ደረጃ መስጠቱ ብዙ አስፈላጊ ባይሆንም አገርን ውርደት ላይ ጥሎ ዜጋን ያሳፈረ ግለሰብ ቢኖር አብይ አህመድ ከመለስ ዜናዊ ተርታ ተመድቦ ይገኛል። አላዋቂ ሳሚ ንፍጥ ይለቀልቃል እንዲሉ እውቀታቸውን በዛም ስለሆነ የማያውቁትን ነገር እያነሱ መለጠፍን ስራዬ ብለው ተያይዘውታል። ሀገር እንደ ዘበታይተው ታሪክን እንደ ኩበት ለማቅለል መነሳታቸው ደግሞ ከዚሁ ችግራቸው የተነሳ በመሆኑ ላም በሌለበት ኩበት መልቀምን የሙጥኝ ብለውታል። የኢትዮጵያ ታሪክ የክብር ታሪክ ሆኖ የቆየውን ያክል ክብሯን ገፈው የውርደት ካባል ያጎናጽፏት ኦነጋውያን ሽማግሌዎች የማይሆኑት ነገር የለም። ብልጽግና መራሽ የኦነግ ስብስቦች የአባትን ታሪክ ለመሸጥ የተጣደፉበት ምክንያት ባይታወቅም እላፊ የሄደው ዲቃላነታቸው መሆኑን ግን ያለ ሀፍረት መናገር ይቻላል። ምክንያት ከተባለም ደግሞ ከእናት ተፈጥረው እናትን የጠሉና የአባት ልጅነት ባህሪ ስለሌላቸው ዲቃላነታቸው ባልተጻፈ ሕግ ይፋ ወጥቷል። ለዚህ ክስተት ቁንጮ ፊታውራሪ ቀደምት ሲሆን ቀሪዎቹ የብልጽግና ድውዮች ደግሞ ተከታይ ይሆናሉ። በዚህ ሳቢያ በእናት አገር ላይ ያላቸው ጭካኔ ድንበር የሌለው በመሆኑ ከእናት መፈጠራቸውን ማመን እስኪያቀተን ድረስ አውሬነታቸውን አረጋግጠናል። በአሁኑ ሰዓት አብይ አህመድ አሊ መንጋውን ሰብስቦ አገር ከማተራመስ ውጭ ሌላ ነገር አልታይህ እያለው ነው። ሰውየው ፖለቲካውን አበሽቅጦ ኢኮኖሚውን አዘቅት ውስጥ በመንከር በኩል በዚች አገር ላይ ይህ ነው የማይባል ግፍ ከመፈጸም ሊቆጠብ አልቻለም። የታሪኩን ጉዳይ ከላይ እንዳልኩት ሆኖ ባህላችንን እየከለሱና ወጋችንን እያጣመሙ መላቀት ለማሳጣቱ ደግሞ እነ ቀጀላ መርዳሳ የሚሰሩት ደባ ከአምሮ በላይ ሆኗል። ብቻ እናውራው ካል ብዙ ነገር ማውራት እንችላለን። ጅል አይሙት እንዲያጫውት እንዲሉ ቤተ መንግስትን የወረሩት የጅል መንጋዎች እንኳ የሚሰሩትን ይቅርና የሚያወሩትም ነገር ሁሉ ሳንወድ በግድ እንድንስቅ ያደርገናል። ወዶ አይስቁ ማለት እንግዲህ እንዲህ አይነቱ ክስተት በገጠመ ወቅት ነውና አሁንም ወዶ አይስቁ ለማለት እንገደዳለን። ወደ ተነሳውበት ጉዳይ ልለፍ። ምን አገባኝ ባዩ ለዘብተኛ እንዳሸን በፈላ ወቅት ወዳደሩና መሃል ሰፋሪው ያገሩን ታሪክ እና ማንነቱን ማዘረፍ ዋነኛ ስራው አድርጎታል። አማራ ምድር ላይ እየሆነ ያለውም ይሄው ነው። የኦሮሞ ብልጽግናዎች የታሪክ ብረዛውን ሳይረሱ የታሪክ ቅሚያውንም በዚያው ልክ እያጧጧፉት ይገኛሉ። ለዚህ እርኩስ ለሆነ ተግባራቸው ማሳያ ይሆን ዘንድ አንድ ሁለት መረጃዎችን ልጥቀስ። ከሞኝ በራፍ ሞፈር ይቆረጣል እንዲሉ መቼም ቢሆን ከእንቅልፋቸው የማይነቁት የአማራ ሹማምንት በሕይወት እያሉ የአማራ ሕዝብ ከመዋረድ ይድናል ማለት ዘበት ነው። ትላንት መሬትና ማንነቱን አስቀምተው ነገ ደግሞ የሕዝባቸውን ታሪክ ሊያዘርፉ ዛሬ ላይ በቁማቸው ተኝተዋል። በቁማቸው ተኝተዋል ብቻም ሳይሆን እነ ዶክተር ይልቃል ከፋለ በቁማቸው ሞተው የቁም ተስካር ወጥቶላቸዋል። አርበኛ በላይ ዘለቀ የኛ ነው የሚሉት የወዴት ሳምባዎች የጀግና ታሪክ ፍለጋ መንከረታታቸውን ቢያውቁት ኖሮ ጃጋማ ኬሎና ባልቻባ ነፍሶ ከጉያቸው መኖራቸውን ባላጡት ነበር። እዚህ ላይ አንድ ነገር አስምሬ ለማለፍ ወደድኩ። በጉዳዩ ላይ ሐሳብ ለመስጠት የፈለኩት የበላይን ሆነ የባልቻን የዘራም መጣት ለማሳየት እንዳልሆነ አድማጭ እንዲገነዘብልኝ ወዳለሁ። በላይ ዘለቀ አማራ ይሁን ኦሮሞ ትግሬ ይሁን ቤኒሻንጉል እኔን ጨምሮ ኢትዮጵያን ለሚሉ አገር ወዳድ ዜጎች ሁሉ ጭንቀታችንም አይደል። አሉላም ሆነ ባልቻ ዑመር ሰመታርም ሆነ ጃጋማ ኬሎ ወደን ሳይሆን ተገደን የምናከብራቸው ዘረኞች ስላልሆኑ ብቻ ነው። ይህ ብቻ እንጂ አማራ ስለሆኑ ወይም ስላልሆኑ አሊያም ደግሞ ከኦሮሞ የዘር ግንድ ስለተመዘዙ ወይም ስላልተመዘዙ አይደለም። በህዝባቸው ዘንድ ሕያው ክብር ያገኙትም ውድ የሆነውን መስዋዕትነት ለአገር ከፍለው ኢትዮጵያን ከፍ ስላደረጉ ነው። ነገር ግን የኦነጋውያን ስብስቦች ከአርበኛ ይልቅ ሽፍታና ወንበዴን ይወዳሉና እነ ባልቻን ጠልተው እነ ጀነራል ታደሰ ብሩንና ወልደ ማኑኤል ዱባለን አፍቃሪ ሆነዋል። ሰው ሲረክስ የረከሰ ነገር አንጠልጥሎ እንደሚዞር ውሻ ይሆናል። በኦነግና በኦነግ ወዳጆች አካባቢም እየሆነ ያለው ይሄ ነው። እነኚሁ ከንፍጡ የባሱ ማስጠያዎች አብይን ከፊት አድርገው ሲጃጃሉ ያየ ሰው ሁሉ ምን ያክል ጥንቦች እንደሆኑ መረዳት ይችላል። በአጠቃላይ ጃጋማ ኬሎም ሆነ በላይ ዘለቀ ለሚወዷት አገራቸው መስዋዕትነት ከፈሉ እንጂ ኦሮሞ አማራ ብለው ዘውግ ከፍለው እንዳልሆነ የሚያውቅ ሁሉ ያውቀዋል። ሌላም አስቂ ነገር አለ። የኦሮሞ ህዝብ ቅሪታ አካላት የሆኑት ኦህዴዶች ሊጓዙበት የመረጡት መንገድ ከወያኔዎቹ የብልጣብልጥነት ጎዳና በእጅጉ ይለያል። ወያኔዎች ግዛት ለማስፋፋት የሄዱበት መንገድ ማን አለብኝነትን ጨምሮ ከአርባ ዓመት በፊት ጀምሮ ህዝባቸውን አስጠግተው በማስፈር ሬፈረንደም በማካሄድ ታስቦ ሲሆን፣ እነዚህኞቹ አዲስ ደንቆሮች ደግሞ ድሮ የኛ ነበር በሚል መንፈስ ታሪክን በርዘው ለቅሚያ የተዘጋጁ ሆነዋል። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል እላለሁ። ሰዎቹ እንደሆኑ በረሃብ የተጎሳቆለ የጅብ መንጋ ሆነው ቀርበዋል። ይሄንም ያንንም እንዳገኙ መንከስን ተያይዘውታል። አያቶቻቸው ቀድመው በወረራ ይዘውት በነበሩ ቦታዎች ላይ የተሰጠውን የስም ስያሜ መሰረት በማድረግ የኛ ቦታ ነበር ማለትን በዋናነት ሲጠቀሙበት፣ በሌላ በኩል ደግሞ የማይገናኝን ነገር እየፈጠሩ አውርተው ማስወራትን የሙጠኝ ብለዋል። አብዛኛው የኦሮሞ ህዝብ በችግርና በሰላም እጦት እየተሰቃየ በሚገኝበት ወቅት ስለበሸቀጠ ፖለቲካቸው መሸፈኛ ይሆናቸው ዘንድ ለካድሬዎቻቸው ከፍተኛ ገንዘብ መድበው ታሪክን ለመቀማት ጥድፊያ ላይ ይገኛሉ። አብይ አህመድ የሚፈጽመው ግፍ ተነግሮ የማያልቅ በመሆኑ ተዋርዶ እስኪነቀል ድረስ የተተከለብን መከራ በቀላሉ የሚወጣ አይሆንም። አጋፋሪዎቹን ሰብስቦ እየደገሰልን ያለው የግፍ ጽዋም የቀደመውን የሚያስነቅ እንደሚሆን መገመት ይቻላል። ዞሮ ዞሮ እየተደነባበሩም ቢሆን እያከናወኑት ያለው ተግባር ኢትዮጵያን የሚያዋርድና የሚያሸማቅቅ መሆኑን ከአንድም ሁለቴ ከአዳነች አቤቤ አንደበት የተረዳነው እውነታ ነው። አዳነች እንደሆነች መቼም ሳይገባትም ይሁን ሳታውቀው ራሷን እንደ ንግሥት ቆጥራ የአዜብ ጎላን ቅርጽ ልትይዝ ትንሽ የቀራት ይመስላል። ህዝቧን መያዣ አድርጋ ቀብድ እየበላችበት ስለመሆኑ ራሱ የኦሮሞ ህዝብ ይናገራል። ይህን ለጊዜው ለቆየውና ስለተነሳሁበት የታሪክ ቅሚያ ጉዳይ ትንሽ ብዬ ወደ ሌላ ሐሳብ ላምራ። ከኦሮሞ ህዝብ የወጣሁና ማስትሬቴን የሰራው ሰው ነኝ ብሎ ስለነገረኝ ሰውዬ ጉዳይ አንድ ነገር ላጋራና ሐሳብ ቢጤ ላስቀምጥ። ሰውየው በያዘው አቋም ሲለካ እንኳን ማስትሬት ይቅርና የቀበሌ ሊቃነ መቃብር ተብዬዎች የሚወስዱትን የካድሬ ስልጠና የተካፈለም አይመስል። እንዲህ ነበር ያለኝ። አክሱም ሐውልት ስያሜውን ያገኘው በወቅቱ የአክሱም ሐውልት ሲገነባ ኦሮሞዎች ስለነበሩ ግንባታው በተጠናቀቀበት ወቅት ደስታቸውን ለማሳየት ሲሉ አካሱማ አሉት ይላል ሰውየው። ፍቺው ደግሞ እንደዚህ ነው ለማለት የታሰበ መሆኑ ነው። ከዚያስ ብዬ ላነሳው ለተጨማሪ ጥያቄ፣ ከዚያማ የወቅቱ የትግሬ ገዥ አክሱም ብሎ ለወጠው በማለት ያለ አንዳች ሐፍረት ሊያስረዳኝ ሞክሯል። ውድ ፍኖተዎች እንዲሁም አድማጮች፣ የሰውየውን ነገር ወደ ጎን እልተወውና ጅላይሙት እንዲያጫውት እንዲሉ የማያውቀውን ታሪክ እተርካለሁ ብሎ የሚያውቀውን ኦሮሞነቱን ከመዘንጋት ላይ ደረሰ። ለነገሩማ ሰውየው ምን ያድርግ? የሚከፈለው የደሃ ህዝብ ገንዘብ በመሆኑ ጣጣ የለበትም። ገንዘብ ከፍለው የሚያስተማሩትም ቢሆኑ በእውቀት ማነስ የሚያሰቃዩት እነ አብይ አህመድ አሊ ናቸው። ታሪኩ ሊቀማም ሆነ ሊበረዝበት የታቀደው ህዝብ የፈረደበት አማራ መሆኑን በግልጽ አስረድተው ለምን እንደሚበረዙበት ግን ምክንያቱን ሳይጠቅሱላቸው ነው የሚያስተማሯቸው። ይህ የነብይ አህመድና የነሽመልስ አብዲሳ ታጥቦ የማይጠራው ሽንፍላ አመለካከት ከአማራ ህዝብ ጭንቅላት ላይ መች እንደሚወርድ ፈጣሪ ይወቀው ማለቱ ይቀላል። ዛሬ በአክሱም ሐውልት ጀመረ ነው ነገ ደግሞ ወደ ፋሲል ግንብ ይመጡና የሆነውን ሳይሆን ያልሆነውን ነገር እንደሚቀባጥሩ ይተበቃል። ዋላ ደረ ብለውም ግንቡን ያሳነጸው ፋሲል ሳይሆን ፈይሳ ነው ይሉን ይሆናል። ለሁሉም እንጠብቅ። ከዚህ ባለፈ የታሪክ ንጥቂያው ዳጎስ እያለ ሲመጣ ላሊበላንና ዋልድባ ገዳማትን ለማስተዳደር ሲሉ ቀሳውስትንና መነኮሳትን ከቆላ ባሌ አፈላልገው ባህር ዳር ከተማ ላይ ቁጭ አደርጉልናል። ያኔ ኦርቶዶክስ ተዋህዶ እምነት ውስጥ ተሰግስገው ያሉ ቀበሮ ባህታውያን ነገሩ ሁሉ ሰርግና ምላሽ ይሆንላቸዋል ማለት ነው። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። ሰዎቹ የተደባለቀ ግፍ ከመፈጸም ወደ ኋላ የሚሉ ፍጥሯን ስላልሆኑ የተመሰቃቀለች ኢትዮጵያን ለማየት ታጥቀው የተነሱ ሽፍታዎች ሆነዋል። አሁንም ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። በሌላ በኩል ያምሮ የበታችነታቸውን ሳያውቁት የበላይነት ረሃባቸውን ለማስታገስ ሲሉ በዘመናት ፈተና የተገነባችውን አገር አይናቸውን ጨፍነው ሊግጧት በህብረት መነሳታቸውን እያየን ነው። አብይና ተከታዮቹ የጫካ አውሬዎች አገርን በአጽማል ያስቀሯት ሲራወጡ የሚያዩ ምሁራን ተብዬዎች ከኢትዮጵያ አብይ በልጦባቸው አብይን አትንኩብን ማለትን አዘውትረዋል። መንግስቱ የተባለ ጨቋኝ አርመኔ ኢትዮጵያን ገንዞ ህዝቧን የቁም እስረኛ በማድረጉ ቆራጡ መሪ የተባለ መቆየቱን ታሪክ መዝግቦት ይገኛል። መለስ ዜናዊንም ቢሆን ያሉትን ብለው ሲሞት ደግሞ ሐሳባቸውን የቀየሩ ብዙዎች ነበሩ። አሁን ለዚህኛው ተኩላ ሰውዬ ደግሞ በሰረኛ አገዛዙ የሚያልቀውን ህዝብ ዘንግተው ሽፋን ለመሆን የሚያሽቃብጡት ሰዎች ቁጥራቸው ቀላል አለመሆኑ ነው። ይህን በሌላ ወቅት መለስባታለሁና የጀመርኩትን ሐሳብ ልቀጥል። አክሱምን ኦሮሞ ይገንባው አማራ፣ አፋር ያነጸው ትግሬ፣ እሱ የኔና የናንተ ጭንቀት አይደለም። የሐውልቱ ታሪክ የአንድ ተናጥያ ህዝብ ታሪክ ብቻ ሳይሆን የሁላችን የጋራ ታሪክ ስለሆነ የኦሮሞ ጠባቦች ቋቅ ይበላቸው እንጂ አይሳካላቸውም። ዋናው ቁም ነገሩ ይህ አይደለም። ግርምትን የጫረው ነገር የታሪክ ንጥቂያው ደርቶ የፖለቲካ ሸርሙጣዎች ኦሮሚያ ምድር ላይ መፍላታቸው ነው። ክልሉን ማረጋጋት አቅቷቸው ዜጋ እያስጨረሱ እያለ አባይ ማዶ ተሻግረው ሁለገብ ዝርፊያ የሚፈጽሙ የሽፍታ ቡድን እንደሆኑ በቀደመው መጣጥፌ ገልጫለሁ። ደም ጠጥቶ አልጠገብ ያለውና ወለጋ ላይ ዜጋን እያረደ የሰው ስጋ የሚበላው ጭራቅም ለመስፋፋት አባዚያቸው ቆልፍ ሚና እየተጫወተላቸው እንደሆነ አጣየና ከሚሴ ባለው መከራ ልክ ሸዋሮቢት ሆኖ መናገር ይችላል። ጎንደርን ሳይቀር ወሎንና ጎጃምን ከሸዋ ጋር አገናኝተው መጠነ ሰፊ የሆነ ወረራ የሚያካሂዱትም ታሪክን በርዘው ማንነትን ለመዝረፍ እንደሆነ እቅጩን መናገር ይቻላል። መላው የኦሮሞን ህዝብ በበሬ ወለደ ትርክት አነሳስተው አማራን ለማንበርከክ ቢያንስ ያን ህዝብ ከሶስት ወይም ከአራት ቦታ ከፍለውታል። በዚህም ሳቢያ ሆዳም አማራን ጨምሮ የረከሱ ሹማምንትና በሀብት የናጠጡ ነጋዴዎች ከአብይ አህመድ ጎን ተሰልፈዋል። የአገሩን ሰርዶ በአገሩ በሬ እንዲሉ የኦህዴድ ባለስልጣናት ወጉ ደረሳቸውና እነኚህን ከላይ የጠቀስኳቸውን የአማራ በሬዎች ይዘው ምድሯን እያረሷት ይገኛሉ። አያሌ የግፍ ዓመታትን ስናሳልፍ ሳለ ህሊናችን እየደማ እንደነበር ባዴኖች ለመናገር ባይደፍሩም የቁስላችን ጠባሳ ይናገራል። ንጉሠ ነገሥቱ እና መንግስቱ ኃይለማርያምን ጨምሮ መለስና ግብረበላዎቹ የሚበቃቸውን ብቻ ሳይሆን ተጨማሪ ግፍ ተበድረው ሲጫወቱብን እንደኖሩ ብዙሃኑ ያቀዋል ብዬ ገምታለሁ። ያ ቁስል ወረርሽኝ ጠባሳው ሳይሽር እነኚህ ለከብት ጥበቃ የማይበቁ ጅላንፎች ደግሞ ወፍራም እንጨት አዘጋጅተዋል። ለምን የሚለኝም ካለ ባልጠገገው ቁስላችን ውስጥ እንጨት ሊከቱብን ስለሆነ ነውና ነው። መንግስቱ ኃይለማርያም የተባለው አውሬ የንጹሃንን ደም ጠጥቶ እናቶችን ልጅ አልባ ለማድረግ የበቃበትን ጭካኔ የሚረሳው የለም። የሴረኛ አንጃዎችን ክንድ በመንተራስ አገር ገፍትሮ ወደ ታች ሲጥላት መንግስቱ ያለምንም ርህራሄ እንደነበር ሁላችንም እናቃለን። ዛሬ ካብይ አህመድና ከጫካ ሽማግሌዎች እጅ የገባችው ኢትዮጵያ መልኳስ ከጣፋ ድረስ የማይለቀልቁት የግፍ ቀባት የለም። እጅና ግሯን የፊጥኛ ስራው ሲያስተቃዩት እጥብታቸው የተቀበረበት አገር አትመስላቸው። ችግሯ ካመት አመት ይያገረሸ አበሷ ሲጠና በቀውስ ውስጥ የምትዳክር ብቸኛዋ ኢትዮጵያ መሆኗን ቆም ብለው ማሰብ አልቻሉም። ስልጣንና ፋቂዎች በየጊዜው ከቋሚ ጣላቶቿ ጋር እየሆኑ አጥብታ ያሳደገቻቸውን እናት ጡቶቿን ነክሰው ሸኔ ለሚባል የነቀርሳ ደዌ አጋልጠዋታል። ነጭም ሆነ ጥቁሩ ቅርቡም ሆነ ርቁ ትንሹና ትልቁ የኢትዮጵያ ጣላቶች ከላይ ከተጠቀሱት አገር በቀል ምናምንቴዎች ጋር እየተባበሩ ብዙ ፈተናም አድርሰውባታል። የአረብ ሀገራት ለኢትዮጵያ ቀንደኛ ጣላቶች ሲሆኑ አውሮፓና አሜሪካ በለወሳስ የቻሉትን ያክል ጎርተዋታል። የኢስሙላ ጎረቤት አገራትን ይዘው በርቀት የሚፋጅ ሳት ሲጭሩ ቆይተዋል። ከሁሉም የሚያሳዝነው ደግሞ በችግሯ ወቅት የየትኛውንም ሀያላን አገራት መሪዎች ከአሜሪካና ከእንግሊዝ ጎን ከመቆም በስተቀር ለኢትዮጵያ የፈየዱት ነገር አለመኖሩ ነበር ቢባልም እንኳ በራሷ ቆራጥ ልጆቿ ተጋድሎ የመጣ ተጽዕኖ እንጂ ጉዳዩን መለስ ብለው አይተው እንዳልነበረ የኛም የነርሱም ታሪክ ይመሰክራል። በዚህ አንጻር ሲጭሩት የኖሩት እሳት ረመጡ ለራሳቸው እየተረፈ ባቃጥላቸው ኖሮ ኢትዮጵያን ለብልበው ይጨርሷት እንደነበር የዚያ ዘመን ታሪክ ሲያስረዳ ቆይቷል። ይሁንና በገዛ ልጆቿ ተጋድሎ ንጻነቷን ጠብቃ የኖረች አገር ዛሬ በቅጥረኛ ልጆቿ ዶጋመድ ልትሆን ስትደርስ አገርን እንደ ዘበታይቶ ታሪክን ለማቅለል የቆረጠ አካል መኖሩን ያስረዳል። ይሄም ቢሆን ቅሉ በቆራጥ ልጆቿ መስዋዕትነት የባዕዳን ጣላቶች አፍረው ወይም እያደቡ መቀመጣቸው ቢታወቅም ቂማቸውን ግን ሊተዋ ለመቻላቸውን አሁንም ቢሆን መረዳት ይቻላል። የኛዎቹ ቅሪታ አካሎች በቁም ከሞቱ ቆየት ቢሉም በድናቸው መሬት ስላልነካ እስካሁን ድረስ ለባዕዳኑ ቅጥረኛ መሆናቸውን አላቆሙም። ለዚህ ነው የኢትዮጵያ መከራ ለማለቅ ጊዜ እየወሰደበት ያለው። በመጨረሻም የብሔር ቀዳዳን ፈልገው በጠበበ በር ከገቡ በኋላ ሰፊ ሀገር አዳራሽን ይዘው አገርን እየበጠበጡ ያሉ ሁሉ መጨረሻቸው ውድቀት ይሆናል። ሁሉን አቀፍ ግፍ እየፈጸሙ በሀገር ላይ ተንደላቆ መኖር ያለ የሚመስላቸው ደንቆሮዎችም ቢሆኑ እስከነ ድንቁርናቸው ይጠፋታል እንጂ እንዲህ እንደጠገቡ አይኖሯትም። አገርን ለኪሳራና ህዝብን ለውርደት ዳርጎ አገር እገዛለሁ ማለት የለየለት የአእምሮ ዝቅጠት ነው። አገር የምትመራው በጥበብና በእውቀት እንጂ በድንቁርና እንዳልሆነ በቀደመው መጣጥፍ ገልጫለሁ። ከህዝብ አእምሮ ያነሰ አስተሳሰብ ይዞ ህዝብ እመራለሁ ማለት የውርደት ውርደትም እንደሆነ ጨምሬ ገለጽኩ ይመስለኛል። በመሆኑም 4 ኪሎ ያላችሁ ደጃዝማች ቀኛዝማቾች ፊታውራሪያችሁን ይዛችሁ በጊዜ ቦታ ብትፈልጉ ይሻላል ባይነኝ። አገር መቀመቅ ወርዳ ህዝብ እየታመሰ ነው። እርግጥ ነው ይህ ለእናንተ እንቆቅልሽ ወይም ድራማ ሊሆን ይችላል። የተውኔቱ ባለቤቶች እናንተ ሆናችሁ እኛ ደግሞ እየተተወነብን ስለሆነ ድራማው ከመጠናቀቁ በፊት ሌላ ድራማ እንዳይመጣባችሁ ከመድረክ ብትወርዱ ይሻላል እላለሁ። በተረፈ ውድቀት ለኢትዮጵያ ባለስልጣናት ትንሣኤና ነጻነት ደግሞ ለኢትዮጵያና ህዝቡ አመኛለሁ። እግዚአብሔር ኢትዮጵያን ይባርክ። አገር እንደ ዘበት ታሪክ እንደ ኩበት ከፍተኛውን የስልጣን ርካብ የተቆናጠጡት ባለጊዜዎች ሁሉ በጄ ካሉ ወዲህ ሁሉ በደጃቸው ቆኖላቸዋል። ትላንት አሻግረው እያዩ ሲጎመት ጁበት የነበረውንም ሰብስበው ለመያዛቸው ከምናየው ነገር ሁሉ መገንዘብ እንችላለን። ሀብት በሀብት ሆነው ልባቸው በደደደነ ማግስት ማሰቢያቸውን ዘግተው ጡንቻቸውን መተማመን ጀምረዋል። በጠራራ ፀሐይ ሀብት እየመዘበሩ ሌሊቱን ደግሞ ህዝብ ሲጨፈጨፉ ማደራቸውንም ጭምር ማልደን እየተረዳ ነው አለን። ሁሉ በጄ ማለት እንግዲህ እንዲህ ከሆነ ሁሉ በደጄ ማለት ደግሞ ይህንኑ ይመስላል። ግምጥና ባብ ይታያል ካብ ለካብ እንዲሉ እባቡ አብይ አህመድና የወያኔ ግምጦች የገዳይና የሟች ገጸ ባህሪያትን ተላብሰው ህዝብ የጨረሱበትን ተውኔት በሚገባ ተመልክተናል። ፍጻሜ የሌለውን ግፍ የተከናነቡት እነኚህ የዘመኑ የተንኮል ድርጊቶች ህዝብን አደናግረው እርስ በርሱ እንዲጫረስ ካደረጉ በኋላ የእርቅ ጽዋቸውን አንስተዋል። ጉድ ሳይሰማ መስከረም አይጠባ እንደሚባለው የራሱን አገር ችግር ሳይፈታ እድሜ ጠግቦ ከስልጣን የወረደውን አዛውንት የመሃል ዳኛ አድርገው ሲነታረኩ ከከረሙ በኋላ ለፍርድ መቅረብ የሚገባቸው ወንጀለኞች ለእርቅ ሲቀርቡ ለማየት ተገደናል። ኦባሳንጆን ለይስሙላ የሰየሙት ነጮቹም ፈትለው የገመዷትን የተንኮል ድርና ማግ ጥበቡን አሳምረው ራቁት የቀረውን ጠቅላይ ሚኒስትር ሐፍረት ለማልበስ በቅተዋል። ይህ ብቻም አይደለም። ወደ ሞት አፋፍ ሂዶ በጣር ላይ የነበረውን ወያኔን አፈር ልሶ እንዲነሳ አድርገዋል። እዚህ ላይ ልብ ሊባልልኝ የምፈልገው ነገር ቢኖር አሜሪካኖቹም ሆኑ አውሮፓዎቹ እነኚህን ግምጥና ባቦች ለማናከስ የፈለጉበት ዋናው ምክንያት የህወሓትና የብልጽግና ጉዳይ አስጨንቋቸው እንዳልሆነ ብዙዎች ይስማማሉ። እርዳታን ጨምሮ በጣልቃ ገብነትና በስለላ ተግባር መዋቅር ዘርግተው በፈለጉት መጠን ኢትዮጵያን ማዳከም ህልማቸው ስለነበር ለኢትዮጵያ ቁርጥ ቀን ልጅ የሆነውን የአማራ ህዝብ በመፈለግ በኩል ብዙ ባዝነዋል። አማራ ቀስሙ ተሰብሮ የሚወድቅልን ከሆነ የምስራቅ አፍሪካ ጉዳያችንን ማንሳትና መጣል እንችላለን ብለው የሚያስቡ የነጭ ቀንቀኖች ናቸው። በዚህም የተነሳ አማራን ለማዳከም ባሰቡት መጠን አያሌ ዘመናትን ጥረው በእነዚህ ባሳለፍናቸው አራት ዓመታት ጊዜ ውስጥ የተሳካላቸው ይመስላል። ጠባብ ብሔረተኞች ከወዳሞችና ከቅጥረኞች ጋር በማበር አንጃና ባንዳን ተጠቅመው አማራን ጎድተዋል፣ ኢትዮጵያንም አዳክመዋል። ለኢትዮጵያ ብሎ ሽንጡን ገትሮ የሚሟገተው ኢህአፓም ቢሆን በጥምር ጠላቶቹ አይከፍሉ መከራን ከፍሎ ከዚህ ደርሷል። ነጮቹ የዘመናት ህልማቸው አፍሪካን ማዳከምና አቅም ማሳጣት ነበርና ብዙ ጊዜ ለፍተው ላቅ ያለ ትርፍን አግኝተውበታል። ጽንፈኛና ጠባቦች ርካሽ ምሁራንን ተገና አድርገው የአገር ፍቅር አልባ መንጋዎች ያልፈጸሙት በደል አለ ለማለት ይከብዳል። እንደተባለውም ኢህአፓና ሌሎች አገር ወዳድ ዜጎች የአገር በቀሉንና የውጭ ጠላቶች የተቋቁመው ኢትዮጵያን ለማሰንበት የቻሉበት ጉዳይ እናታቸው ስለሆነች ብቻ እንጂ ሌላ ጉዳይ ኖሯቸው አይደለም። ኢህአፓ ከእንቆቆ የመረረ መከራ እየተጎነጨ ታግሎ ያስታገለውም ይህን ሀቅ በመረዳቱ ነው። ነገሮችን በቅን መንፈስ ለሚያይ ዜጋ ሁሉ የኢህአፓ የተጋድሎ ታሪክ ረቂቅና ጥልቅ ህዝባዊ ምስጢር ያለው ድርጅት መሆኑን ሊረዳ ይችላል። ዛሬ እነ አብይ አህመድ በእልህ ተነስተው አገርን የፈራረሰ ቤት ለማድረግ የማይነቀንቁት ምሰሶ የለም። የሚሰሩት ከሚናገሩት ጋር እየተጣረሰ ራቁት ባያስቀራቸው ኖሮ በእልህ የያዙት አገር በእልህ በጠፋ ነበር። ነገር ግን መያዣና መጨበጫ አሳጥቶ ግራ እያጋባ ወደ መቃብር እስኪወስዳቸው ድረስ ጥርሳቸውን አሹለው ህዝብን መንከስ ይዘዋል። በአማራ መጋዣዎችና በኦሮሞ አጋሶሶች ተፈናጦ ከዚህ የደረሰው ብልጽግና የትግራይ በቅሎዎች ቢሰግሩለት ኖሮ አብይ አህመድ የሚባል ጋላቢ ከዚህ የባሰ የት ይደርስ እንደነበር ማሰብ አያዳግትም። የባዕዴን አጋሶሶች ለሚመጣው አገረ ገዥ ሁሉ እየሰገሩ የአማራን ህዝብ መርገጥ ከጀመሩ ወዲህ የለየላቸው የጨው በቅሎዎች ለመሆናቸው ብዙ ማሳያዎች አሉ። ለሰላሳ ዓመታት ይዘውት የቆዩት ሎሌነት ስር እየሰደደ መጥቶ ለአብይ አህመድ ዋና አገር አጣቢ ለመሆን የበቁበት የኃጢአት ስራም አንደኛው መገለጫቸው ሆኗል። አብይ አህመድ ግዜ እየተበቀ የገፈቃውን ለመጫን ሲፈልግ መጋጃ ያደርጋቸዋል። ይሄም አልበቃው ሲል ደግሞ አለመቹት ያሉትን ባለ ስልጣናት ለማጥፋት ዘመቻ ሲወጣ ተቀምጦም ይሄድባቸው በቅሎች ይሆኑለታል። ይንግዲህ ሌላኛው የባዕድ ደሞች የረከሰ ተግባር ሆኖ ለታሪክ እንዲስማማ ተደርጎ ተጽፎ ተቀምጧል። ሰዎቹ ርኩሶች ከመሆናቸው የተነሳ ተግባራቸው ፍጻሜውን ሲያገኝ ድረስ ኃጢያትን በግፍ እያጠራቀሙ ይገኛሉ። ያማራን ማንነት ሽጠው ትርፍ ፍለጋ ሲባዝኑ ከቆዩ በኋላ ባዶነታቸውን አትርፈው ይቀሩ ቅሌታሞች መሆናቸውን የባህር ዳር ከተማ ህዝብ አውርቶ ጨርሷል። በክልሉ አንጡራ ሀብት ላይ በቀጥታም ሆነ በተዘዋዋሪ አዛዥ ናዛዥ የሆኑት እነ ቀጀላ መርዳሳ ፍጥጥ ያለ ስርነቀል ዝርፊያ ያካሄዱበት መሆኑን ያገር መነጋገሪያ ሆኖ ቆይቷል። መቼም የባዕዴን ነገር ተጽፎም ሆነ ተወርቶ የሚያልቅ ጉዳይ አይደለም። ከሰላሳ አመታት በላይ የአማራ ህዝብ በተደራጀ የብሔር ጥቃት ፍዳውን ሲያይ ከአማራ ጠላቶች ጎን ተሰልፎ እጁን በደም እየታጠበ ማዕድ ሲቆርስ የኖረ ከሃዲ ቡድን ነው። ማንነቱን ሳይቀር ለገበያ ካወጡ በኋላ ቅርሱንም ቢሆን ከማዘረፍ ወደ ኋላ ያላሉ የቀራጭ ሎሌዎች ናቸው። ገብቷቸው ሳይሆን ሳይገባቸው ህዝባቸውን የካዱ ደንቆሮች መሆናቸውን ለጓዶቻቸው ቢነገርም የባሰባቸው ኦኪዎች ስለሆኑ ነገሩን ከጉዳይ ማልጻፉት። የአማራ ህዝብ በደሙ ያቆየውን ታሪካዊ ክብር በዘፈቀደ ያወጡ እንደ ሸቀጥ ሲቸረቸሩ ደግሞ ከሁሉም በላይ ርር ድብን ያደርጋሉ። ይህን ሁሉ ግፍ ሲፈጽሙ ውለው ባደሩበት ማግስት መቃብራቸው እዚያው አማራ ምድር ላይ እንደሚሆን እንኳ ሊረዱት አልፈቀዱም። የአማራ ህዝብ ከተከፈተበት ጦርነት በተጨማሪ ረሃቡን ተቋቁሞ በሚከፍላቸው ግብር የሚገዙት ዘመናዊ ቤትና መኪና ከሞት ያስጥላቸው ይመስል አማራን ረስተዋል። እንደምንም ብለው ቢያስታውሱትም እንኳ ሲሞቱ ነጠላ የሚዘቀዝቅላቸው ያ ህዝብ እንደሆነ ቀድመው ማሰላሰል አልቻሉም። ያ መከረኛ ህዝብ ጋር እልህ ገብተው ያመጻ በትራቸውን ያሳርፉበት ይዘዋል። ውድ ፍኖተዎች ብልጽግና የሚሉት ያላቅሙ የጎረመሰ የትዕቢተኞች ቡድን ከመጣ ወዲህ በአዴን የሚሉት ይኸው የሰገጤዎች ጥርቅም ጭራሹኑ የባሰበት አረመኔ ሆኗል። ቤተክርስቲያናትን መሳም ትተው ለወያኔ ወድቀው እየሰገዱ መስጊድንና ገዳማትን ሲያስደፍሩ የኖሩ የማፈሪያ ስብስቦች እንደነበሩ እናስታውሳለን። ሲፈጠሩ ጀምሮ እምነት የሚባል ነገር ያልተፈጠረባቸው በመሆኑ የክህደት ተግባራቸውን አስፋፍተው አገር ለማጥበብ አጥብቀው የሚሰሩ ጉግማንጉጎች ሆነዋል። ህዝብን እርግፍ አርገው ትተው ህብረታቸውን ከዲያብሎስ ጋር ካደረጉ ጀምሮ አንስቶ እስካሁን ድረስ ታሪክ ይቅር የማይለውን በደል በዚያ ህዝብ ላይ ፈጽመዋል። ቀን ህሊና በሌላቸው መርዘኛ የህወሓት ጊንጦች የተነደቡት በድኖች ደም የጎረሰውን የሴራ ፖለቲካ በአማራ ህዝብ ፊት ሲተፉ ኖረው ነውረኛነታቸውን አስመስክረዋል። የአካባቢያቸውን ህዝብ ኢኮኖሚ አናግተው ቅርስና ታሪኩ እንዲጠፋ በማድረጉ በኩል ከፍተኛውን የባንዳነት ሚና የተጫወቱትም ከዚሁ በሽታቸው የተነሳ መሆኑን መገንዘብ ይቻላል። በዶክተር ይልቃል ከፋለ ተብየው የሚመራው የዘገምተኛዎች ስብስብ ከደማቸው ጋር የተዋሃደው የባንዳነት በሽታ ከልክ አልፎ ገደል ሊከታቸው እንደሚችል የሚያውቁት አይመስልም። የአማራ ህዝብ ጎላ ያለውን የታሪክ ድርሻ መውሰዱ እየታወቀ የታሪክ ረሃብተኞች ታሪኩን ሲያጠለሹት ከርመው አሁን ደግሞ ሊዘርፉት ሲራወጡ በአዴኖቹ ከወዳቸው በቀር ሌላ ነገር ማየት አልቻሉም። ለዓለማዊ ንዋይ እንጂ ለንዋይ ቅድሳት ደንታ የሌላቸው የባህር ዳሮቹ ፓጋኒስት ላሊበላና ዋልድባ ገዳሞች ሲመዘበሩ ምንም አልመሰላቸውም። እንዲያውም ብዙዎቹ የባዕዴን ሰዎች ስልጣን ከመያዛቸው በፊት መምህራን እንደነበሩ ታሪካቸው ያስረዳል። ይሁን እንጂ እንደ መምህር ቀርቶ እንደ ተማሪ እንኳን ለማሰብ እድሉ ሳይኖራቸው እድሜያቸውን የገፉ ሰነፎች ሆነው ኖረዋል። ያ ህዝብ ልጅ አይውጣልህ የተባለ ይመስል የብሩ አእምሮ ባለቤት የሆኑ እልፍ አላፍ ቆራጥ ልጆች እያሉት እነ ግርማ የሽጥላን የመሳሰሉ ከሃዲ መሐይምናን ሲላገጉበት ማየት የተለመደ ሆነ። ሰድበው ለሰዳቢ እየሰጡት ኖረው በየሄደበት ሁሉ ክብሩን እንዲያጣ ለማድረግም ጊዜ አልወሰደባቸውም። ከላይ ከፍ ብዬ ለመጥቀስ እንደሞከርኩት ተላላልነቱን ተጠቅመው ለጠላቶቹ አሳልፈው ከሰጡት በኋላ ጎዳና ላይ ያለውን ዜጋ ረስተው ለማራ ህዝብ ያለነው እኛ ነን ይላሉ። ዶሮን ሲያታልሏት ነው ነገሩ። ከ21ኛው ክፍለ ዘመን ላይ ሆነን አጭበርባሪውና አሳዌ መሲሁ ከልክ አልፎ ጫፍ ነክቷል። ላይበስሉ ገንትረው የቀሩ የቋንጃ ስጋዎች ሸኔ ከሚባል ሽንፍላ ጋር ተቀላቅለው መግማት ጀምረዋል። እድሜ የተጫናቸው ዶክተር ፕሮፌሰሮች የጃጃ ምሯቸውን ከድሚያቸው ጋር ማስተካከል አቅቷቸው መለፋደድን ስራዬ ብለው ተያይዘውታል። ኢዜማ አብንና ኦፌኮ ውስጥ ያሉት እድሜ ጠገባንዳዎች ባፍላ እድሜያቸው ሲጫወቱ ኖረው በስተማታ የመጣባቸውን ሽምግልና አክብረው መቀበልን ጠልተዋል። የሚናገሩት ነገር ሁሉ ወላጆቹ ያልቀጡት ባለጌ ልጅ ከሚናገረው ነገር ጋር ይመሳሰላል። የተማረ የሚከበርባት ኢትዮጵያ ሆና የኖረችውን ያክል ጥቂቶች በእውቀት ሊቀናል የሚሉ ባዶዎች የሚቀሉባት አገር ለመሆን በቅታለች። ዶክተሩም ፕሮፌሰሩም ኢንጂነሩም ዋሾ ሆኗል። አያሌ ምሁራን ነንባዮች እየወረዱ ሲመጡ ኢትዮጵያ ወደ ላይ መውጣት አቃታት። ህዝብ በጠራራ ፀሐይ እየታረደ እያዩ የተጎዳ ህዝብ የለም ብለው በምሁር አንደበት ሐቅን ሊያዳፍኑ ሲጥሩ ምሁራን እነርሱ ሳይሆኑ እውነተኛው ምሁር ያገሬ ገበሬ ሆኖ ተገኝቷል። በሐሰት ምሎ ከሚገዘተው ባዶ ምሁር ይልቅ በኢትዮጵያዊነቱ ሳፍ ሐቅን ይዞ የሚምለው ያገሬ ገበሬ ለኢትዮጵያ ቅርብ ነው። እነኚሁ ግዑዝ ምሁራን ተብዮች እንምራዋለን የሚሉት ህዝብ ማን እንደሆነ በቅጡ ከማያውቁት አረመኔ ገዢዎች ጎን እየተሰለፉ አገርን አጥፍተው ህዝብን ለመጉዳታቸው ይኸው ማሳያ ነው። መቼም ፈብዶብናልና እነርሱ የሌባ አይነ ደረቅ ሆነው እኛኑ መልሰው ልባችንን ያደርቁናል። በዚህም የተነሳ በእነርሱ ፋንታ እኛው እያፈርን ለመኖራችን አንድ ሁለት የሚያስብል ጉዳይ አልሆነም። አዲስ ጨርቅ ላይ እንደረፈ ቆሻሻ ተጣብቀው አለቅ ያሉት ራፊ የብልጽግና ዘርማንዘሮች ማንነታችን ተፍቆ እስኪወድቅ ድረስ መንችከው ይገኛሉ። ማንነታችን ስር ከሰደደ ታሪክ ተመዞ የወጣ መሆኑን እያወቁ ቆርጠው ለመጣል ሲሉ እየመሸበት ከሄዳው እድሜያቸው ጋር ግብ ግብ ገጥመዋል። እድሜ ጠግበው በሰው እድሜ የሚኖሩት እነ መረራ ጉዲናዎች በአሁኑ ሰዓት የማይሰሩት ነገር የለም። የተሸከሙት ገለባ ዕውቀት አፈር ውስጥ ገብቶ እስኪበሰብስ ድረስ ሲሞቱ የሚገቡበትን ጉድጓድ እየቆፈሩ ለው ማደራቸውን ተያይዘውታል። ዋናው ነገር የተጠናከረ የህብረት ትግል እንዲኖር ጠብቆ መስራት አማራጭ የሌለው መፍትሄ መሆኑን መረዳት ነው። ውድ ፍኖተዎች እንዲሁም አድማጮች ወደሽ ከተደፋሽ እንዳሉት አበው ወደው የተደፉትን የባዕድን ሰዎች ሲረገጡ ደስተኛ ሆነው ሳለ ሳይወድ በግድ የሚረገጠውን መከረኛ ህዝብ ግን በቅጡ ማየት ተስኗቸዋል። ወያኔዎች ያንን ህዝብ ቀኑን ሙሉ ፍዳውን ሲያሳዩት ውለው ማታ ወደ ቤቱ ሲሄድ ባዕድኖች መንገድ ላይ ጠብቀው ዳግም እንዳይነሳ አድርገው ሲቀጠቅጡት ያመሹ እንደነበር እናስታውሳለን። አሁንም የባሰ ነገር መጥቷል። አማራ ሆኖ መፈጠር እስከሚያሳፍር ድረስ ባገኙት አጋጣሚ ሁሉ ማሸማቀቅን ስራዬ ብለው ይዘዋል። በበረሃ እያሉ የኢሕአፓ ስም ሲነሳ እየቃዡ የኖሩትን ያክል አሁን ደግሞ የፋኖ ስም ሲጠራ አእምሯቸው ስለሚታወክ ይመስላል ፍርሃት እየናጣቸው ይገኛሉ። ክፉ አጋንንት የሰፈረባቸው እነኚሁ እርኩስ መናፍስት አገርንና ህዝብን ጠልተው ባንዳነትን ማፍቀር ከጀመሩ ወዲህ አያሌ ዓመታትን አስቆጥረዋል። ኢሕአፓም ሆነ ፋኖ በየትኛውም አይነት ስሌት ቢታሰብ ከነርሱ ጋር ሊዛመዱ ቀርቶ ሊመሳሰሉ ስላልቻሉ አይናቸውን ላፈር እያላቸው ይገኛል። ኢሕአፓን በጎዱት መጠን ፋኖንና ሌሎች አገር ወዳድ ዜጎችን እያስመቱ የህዝብን ትግል ያዳፈኑትም ከዚሁ የመረረ ጥላቻ በመነሳት ነው። ከሁሉም በላይ የሚገርመው ደግሞ በንጹሃን ዜጋ ደም እየታጠቡ ሳለ እኛ ጲላጦስ ነን ለማለት ማሰባቸው ነው። ባዴኖች ከደሙ ንጹህ ከሆኑ ንጹህ ያልሆኑት እነማን እንደሆኑ ቁጭ ብለው ቢያስረዱን ኖሮ ቆመንና ክብረን እናዳምጣቸው ነበር። ነገር ግን ዜጋን አሳልፈው እየሰጡ ሲያሳርዱ የኖሩ ይሁዳዎች ናቸውና አክብረን ማዳመጡን ተተን የደመሪቱን ያስተውስ እንኖራለን አይተንና ሰምተን ለታሪክ ካስቀመጥነው አሳዛኝ ክስተት በተጨማሪ በኢትዮጵያ ታሪክ ታይቶ ማያቅ ሌላ አስከፊ በደል ያስተዋል ህሊናችን ረፍታቷል ጅበቀደደው ውሻ ይገባል እንዲሉ ያማራ ህዝብ ወደ ሰፊነት ወሰን ባጣመጠን ወንዝ ተሻግሮ የመጣ የጅመንጋ ሲጫወትበት ኖሯል በሆደ ሰፊው ያማራ ህዝብ ውስጥ የተፈለፈለው አምሮ ጠባቡ ሆዳ ማማራም ለአካባቢው ህዝብ ስቃይ የበኩሉን ድርሻ ተወጥቷል እነደመቀ መኮንንን የመሰሉ ሶሎጎች የትናንቱ አልበቃ ብሎ ዛሬም አዲሶቹን የተራቡ ጅቦች እየመሩ ቅጥር ግቢ ለማስደፈር የበቁ ሴቱሻዎች ሆነዋል ጠባቦች የጅብ መንጋቸውን ፈልፍለው አገር ማተራመስ ከጀመሩ ወዲህ ኢትዮጵያ ሰላም እያደረች እንዳልሆነ የሚያቅ ያቀዋልና በዚህ ላይ ብዙ ማለትን አይጠይቅም ባራቱም ያገሪቱ ማዘናት ያገዛዙን ብድና ስር ሰዶ መፈናፈኛ ከማሳጣቱም በላይ በህይወት መቆየቱን ነገር እያጨለመው መጥቷል ንጹሃን እየታገቱ ወንጀለኞች ጮቤ የሚረግጡባት ምድር መሆኗ ሳይንስ ፖለቲካዊ ሸፍጥን እየሰሩ ህዝብን ከህዝብ ጋር ማባለቱን የሙጥኝ ብለዋል አማራን ከትግሬ ጋር አባልተው ሳይጨርሱ አማራንና ኦሮሞን ደግሞ በሸኔ በኩል ማናከስን ይዘዋል አረጉየው ግፋቸው ሳያበቃ አዲስ ግፍ እየጨመሩ በስስት ያለችውን አገር መድረሻ ሊያሳጧት ይጥራሉ አሁን ደግሞ አዲስ የወንጀል መረብ ዘርግተው የጋራ ጠላታችን ነው በሚሉት ፋኖ ላይ ሸምቆቋቸውን ለማጥበቅ ላይታች ይራወጣሉ በአዴን ፋኖ ካልጠፋለት በአማራ ህዝብ ላይ እየተጀነነ እንደማይኖር ጠንቅቆ ያውቃል ወያኔ በበኩሉ የመስፋፋት አባዜው በፋኖ አማካኝነት ባጭር መቅረቱን ሲረዳ የማይፈታ የጎም ቋጠሮ ይዞ ጊዜ የሚጠብቅ ቡድን ሆኗል የብልጽግና ጉዳይ ሲነሳ ደግሞ ከሁለቱም ለየት ያለ አቋም ይዞ ተነስተዋል የብልጽግና ወሪዎች ኦነግ ሸኔን በኦሮሞ ልዩ ኃይል ውስጥ በህቡ ሲያደራጁ የቆዩበት ጉዳይ ምስጢር ቢሆንም ወቅቱን ጠብቆ ይፋ ለመሆን በቅቷል በዚህም መነሻ ምክንያት ደግሞ ከወያኔና ከአማራ ኃይሎች ጥቃት ይታደገኛል በሚል መንፈስ እንደሆነ ነገሮችን መመርመር ለሚችል ሁሉ ግልጽ ነው አስቂኝ በሆነ የድርድር ድራማ ምክንያት ከወያኔ ጋር ያለው እሰጥ አቀባ ረገብ ያለሚመስላቸው ተበራክተዋል ተውኔቱ ያልገባቸው እነኚሁ ዜጎቻችን ሰላም ያገኘን ቢመስላቸውም ብዙዎች የአብይ አህመድና የግብረበላዎቹ ቲያትር እንደሆነ በሚገባ ይረዱታል አብይ አህመድ በተፈጥሮው ለተንኮል ቅርብ የሆነ ሰው የመሆኑን ያክል መልካም ነገር የራቀው አረመኔ ፍጡር እንደሆነ ብዙዎች ይናገራሉ በተደጋጋሚ ለመጥቀስ እንደሞከርኩት ርህራሄ አልባ የሆነውን የሸፍጣ ጻብ በማመንጨት በኩል አብይ አህመድ አሊን የሚቀድመው የለም ቂም በቀል የግል ሀብቱ የሆኑትን ይህ ሰው ወታደራዊ ስነ ምግባር ያላነጸውና ፈሪሃ እግዚአብሔር በውስጡ የሌለው ግብዝ መሆኑንም ከሞላ ጎደል መገንዘብ ይቻላል በአጠቃላይ ፍርሃትና አላዋቂነት ነግሰውበት ግብዝነትን ዘውድ ካደረገ ወዲህ ኢትዮጵያን ተጭኖ ለማሰቃየት የተፈጠረ እርጉምሳው ነው እናት አገሩን ሊያጠፋ ሲነሳ ወላጅናቱ ኢትዮጵያዊት መሆናቸውን ላፍታም ቢሆን የሚያስታውስ አይመስልም ወጣም ወረደ ኮሎኔል አብይ አህመድ ዋነኛ የኢትዮጵያ ጠላት መሆኑን ማንኛውም ኢትዮጵያዊ ዜጋ የሆነ ሁሉ ከነገ ይልቅ ዛሬ ላይ ማወቅ ተገቢው ነው ባይ ነኝ ምክንያቱም ወቅት አልፎ ከመሸ በኋላ ወሬ ማዛመቱ እርባና የለውምና በሌላ በኩል በአዴን ተብየው ሆዳም የአማራን ደራሴ ከወያኔ ጋር ተባብሮ ሲፈጸመው የኖረውን የአሮጌ ግፍ አንቀጽ ዘግቶ ከኦህዴድ አርዮሶች ጋር አዲስ የመከራ ምዕራፉን ከፍቷል ከአማራ ጠላቶች ጋር እየተሞዳሞደ የአማራን ህዝብ ክብር ሲያቆሽሽ የኖረው በአዴን ታጥዋይ ጠሬ መሆኑን በቅጡ መገንዘብ ይጠይቃል ቀጥሎበት ካለው አሳፋሪ ተግባሩም መረዳት ይቻላል ሸኔ በኦሮሚያ ምድር የአማራን ደም ሲጠጣ በአዴኖች ባህር ዳር ላይ ውስኪ እየተጋቱ ሰክረው ሲተፉ ያድራሉ የኦሮሚያ ልዩ ኃይል ተብየው ከኦነግ ሸኔ ጋር እየተመሳጠረ ያማራን እናቶችና ህፃናት በግፍ ሲያርድ ያማራ ብልጽግናዎች ባንጻሩ ሚስቶቻቸውን አቅፈው ያድራሉ። ኦሮሚያ ምድር ላይ ያማራ ህዝብ ከረጅም ዓመታት በኋላ ጥሩ ያገኘው ሀብቱ ተዘርፎ ራቁቱን ሲቀር በአዴኖች ለቤተሰቦቻቸው ውዳጋ ያለውን የፋሽን ልብስ እየመረጡ ይገዙላቸዋል። ወሎ ደጋማው ክፍል በዶማ እየጫረ ከሚያገኛ ተህሉ ግማሹን እየሸጠ ግብር ሲከፍላቸው በአዴኖች ግን ለዚህ ህዝብ ንጹህ የቦኖ ውሃ የነፈጉ ጨካኞች ናቸው። ላስታና ግዳን ወረዳዎችን ጨምሮ ራያንና ሰቆጣን የህወሓት ገሪሳ ሲወረው በአዴኖች ለየቤተሰቦቻቸው የወባ መከላከያ አጎበር ይገዙ እንደነበረ ውሎና አዳራቸውን የሚቃኝ ወዳጄ ነግሮኛል። ይሄም አልበቃ ብሎ ወያኔ በዚያ ህዝብ ላይ የሞት መርስ ያርከፈከፍ በአዴኖች ለጭንገረዶቻቸው ሳይቀር የጸረ ወባ መከላከያ መድኃኒት ያስረጩ የኖሩ ሰዎች ናቸው። እነኚህን ባህር ዳር ከተማ ላይ ገምተው የጠነቡትን ቆሻሾች ጠራርጎ መጣል የአማራ ህዝብ ግዴታ እና ግዴታ መሆኑን ማንኛውም አማራ ማወቅ ይኖርበታል። ምክንያቱም በአዴን ማለት የመጨረሻው ጥግ የደረሰ የባለጌዎችና የወራዶች ስብስብ ነውና፣ ባለጌ ደግሞ ዘወትር ከብልግና ስራው ፈቀቅ የማይል ነውረኛ ፍጡር ነው። ባዴኖች ለህዋት ያጎበድዱ የኖሩበትን ከፍተኛ ልምድ ይዘው አዲስ ለተቋቋመው የኦሮሞ ጠባብ ቡድን ማሸርገዱን ሲገፉበት ደግሞ ነውረኝነታቸው ይባስ ከልክ አልፎ ታየ። የኢትዮጵያ ህዝብ ጌትነቴን አስመሰክር ዘንድ ስርነቀል ለውጥ ያስፈልገኛል ብሎ ሲነሳ ስርነቀል ባርነትን ተሸክመ ቁጭ በል ይሉታል። እንመረዋለን የሚሉትን ህዝብ መምራት ይቅርና አንዳንዶቹ የባዕድን ሰዎች ቤተሰቦቻቸውን እንኳ በወጉ ማስተዳደር አቅቷቸው ለፍቺ ሲደረጉ ማስተውለናል። ባርነትን ወደው አርበኝነትን የጠሉበት ምክንያት ህሊና ቢስነታቸው እንደሆነ ሁሉም ያውቀዋል። ለወዳቸው አድረው ግዞተኛ የሆኑት እነኚሁ የባዕድን ሰዎች ከብርሃን ይልቅ ጨለማን መርጠው መደነባበር ከጀመሩ ወዲህ አማራ ኑሮው አላማረም። ምስራቅና ምዕራብ ወለጋን ጨምሮ ሆሮ ጉድሩና ቄለም ወለጋ ዞኖች ላይ በግፍ ሲጨፈጨፍ ባዕዴኖች ሽመልስ አብዲሳን አምላኪ ሆነዋል። የግዞተኝነት እንጂ የነጻነት ታሪክ የሌላቸው የአማራ ድፍን ደንቆሮዎች ያደነች አበቤን ጫማ ማጠብ እስኪቀራቸውም ድረስ የማይሆኑት ነገር የለም። ወያኔ የአማራን ህዝብ ታሪክ እየበረዘ መሬቱን ሲቀማ ጆሮ ዳባ ያሉ ርካሽ የአማራ ምሁራንና ሆዳም ካድሬዎች ባዕዴንን ተገን አድርገው አያሌ ግፍ ፈጽመዋል። የአማራ ሆዳሞች የህዝባቸው ታሪክ እንዲበረዝና ማንነቱን እንዲከለስ ባህር ዳር ገበያ ላይ ያልዋሉበት ቀን አልነበረም። ካንዱ የተረገመ ሹም ወደ ሌላኛው አረመኔ ገዥ በሰነድ ገቢ የሆኑ የህዝባቸውን መከራ ሲያስቆርጡ የኖሩበት ዓመታትም ቀላል አይደለም። የባዕዴን ነገር ተወርቶ ከሚያልቀው ይልቅ ተርፎ የሚያድረው ጉድ ስለሚበዛ በይደር ማቆየቱ ሳይሻል አይቀርም። ከዚያ በፊት ግን ጠቅለል አድርጎ ለማየት ቢፈለግ ባዕዴን ማለት ታጥቦ የማይጠራ የአማራ ህዝብ ጭንቀት ነው ማለት ይቻላል። የአማራ ህዝብ እንደ አማራ ተደራጅቶ እንደ አማራ እንዳይከላከል ሽባ ያደረጉበት ተግባራቸው ከአማራ ህዝብ ጋር እንዲኖሩ እድል አልሰጣቸውም። በብሔር ተደራጅተው በብሔር እያጠቁት እያዩ መልሰው እሱኑ ብሔረተኛ ብለው ሲከሱት ይሰማሉ። በገዛ ዳቦዬ እንዲሉ የገዛ ማንነቱን በገዛ ቀጥረኛ ልጆቹ ለማጣት ሲደርስ በአማራ ህዝብ ላይ የተፈጸመውና እየተፈጸመ ያለው ግፍ በማንም ላይ ደርሶ የማያውቅ መሆኑን በእርግጠኝነት መናገር ይቻላል። የአማራ ህዝብ ይሄን ብል የበላውን እራፊ ቡድን እስከ መቼ ተሸክሞ እንደሚኖር ባይታወቅም ጊዜው ሲደርስ ግን እንደ አሮጌ አቡጀዲ በጣጥቆ እንደሚጥለው ጥርጥር የለውም። ውድ ፍኖተዎች እንዲሁም አድማጮች፣ የኦህዴድ ሹማምንት የዋና አጋፋሪነቱን ቦታ ተረክበው ለዓመታት ሲለቃቀሙት የኖሩትን ፍርፋሪ አሁን በማናለብኝነት ማግበስበስ ይዘዋል። ከዚህ ባለፈገን የሲዳማና የሌሎች ክልሎች መሳፍንት የኦሮሞማ የግፍ ሸቀጣ ሸቀጥ ተጭኖባቸው የሚነዱ አህያዎች ከመሆን አልዘለሉም። አገርንና ህዝብን እያስጨረሱ የራሳቸውን ኑሮ ለማደላደል ሲሉ ኢትዮጵያንና ህዝቧን እርግፍ አርገው ተተዋል። እነኚህ ባለስልጣናት ተብዮች ደግሞ በአህያ ቢሰየሙ የሚያንስባቸው እንጂ የሚበዛባቸው አይደለም። ምክንያቱም የአህያ ባልሆነው ከጅብ አላስጣሉምና ነው። ከዚህ ባለፈ ሌላ አገላለጽ አይጠፋም። ባዴንን በተመለከተ ከፍ ብዬ የተቀስኩት መግለጫ ስላለ እሱን በዚህ አላካትተውም። ደህዴን ሙሉ በሙሉና ኦህዴድ በከፊል ሆነው ምስለኔዎች የሚጭኗቸው በቅሎች ስለመሆናቸው ብዙ ዓመታትን አይተን አረጋግጠናል። ለግልቢያም ሆነ ለጭነት ጉልበታቸው የበረታ ሆኖ ሰለቸኝን ማውቁ አገልጋይ እንስሳዎች ስለመሆናቸውም እግረ መንገዱን ለመረዳት ያስችላል። በቃ በአገር ጉዳይ ያላቸው ሚና ይሄ ብቻ ነው። የሚቀርብላቸው ግርዳይ ጥፋንጂ የብዙዋን እናት የሆነችው ኢትዮጵያ ወዴትም ትሄድ ወዴት የሚጨንቃቸው ነገር የለም። እነርሱ እንደው አገር እንደ ዘበት ታሪክ እንደ ኩበት ሆኖባቸዋል። ወያኔ በየበረሃው የገበሬ ልጆችን እንደ ዶሮ እያነቀ ሲጨርስ፣ ከይሲ ምሁራን ተብዮች ደግሞ በየከተማው የፈጸሙት ወንጀል በህዝብ ልብ ተጽፎ ተቀምጧል። ከህዝብና ከአገር ይልቅ ለግላዊ ስልጣን ሲስገበገቡ ለአምሳ ዓመታት ጥቂት የጎደለውን ጊዜ አከል ኢትዮጵያን አድምተው ህዝብን አቁስለዋል። ይህም ታሪክ ይቅር የማይለው ወንጀል ነውና የኢትዮጵያ እናቶች እንባ ሳይቀር የሰማዕታት ደምና አጥንት ይፋረዳቸዋል። ህዝብ እንደ ቅጠል እየረገፈ እና አገር እየጠፋች የራሳቸውን ህይወት የሚያደላድሉ ወንጀለኛ ሹማምንትን አቅፈንና ደግፈን በመያዛችን ደግሞ በሌላ በኩል ለኢትዮጵያ መውደቅ ሰፊውን ድርሻ ወስደናል። ወንጀለኞችን አቅፈንና ደግፈን በያዝነው መጠን ልንሸከመው የማንችለውን የመከራ ጓዝ ጭነውብን እየተንገዳገድን እንገኛለን። ከጥጋባቸው የተነሳ ገፍትረው ሊጥሉን ሲጣጣሩ ደግሞ ድረሱልን የምንላቸው አካላት እንደ ሰማይ የራቁብን መሆኑንም ልብ እያልነው መተናል። የአገር ፍቅር ሰራዊት ፍዳውን እያየ ሽፍታ ባቋራጭ በለስ ሲቀናው የኢትዮጵያ ነገር እንቆቅልሽ እየሆነ መጣ። ደም አፍሶ የሚጋት ወንበዴ በመላው አገሪቱ ተሰራይቶ እንደ ልቡ ማተራመስ ሲጀምር ኢትዮጵያ አገራችን የቁልቁለት መንገዷን ማፋጠን ጀምራለች። በአብይ አህመድ መሪነት ቁልቁል መምዘግዘግ ስትጀምር የማትተርፍ መሆኗን ጥቂቶች ሲጽፉ፣ በርከት ያሉ ደግሞ ደጋግመው አሳስበዋል። ዞሮ ዞሮ ኢትዮጵያ አገራችን ስር ነቀል የሆነ ግፍ እየተሰራባት ከዚህ መድረሷን የማይገባቸው ዜጎች ቢኖሩም ሐቁ ግን ይሄው ነው። ራቡና ጦርነቱ፣ ደም መፋሰሱና የህዝቦች ዋስትና እጦት ከአምባገነኑ የአብይ አህመድ አገዛዝ ጋር ተደማምሮ ኢትዮጵያ ችግር ላይ የወደቀች መሆኗን የማይረዳ ዜጋ ካለ በብዙ መታለሉን ሊያውቀው ይገባል። ኢትዮጵያ በመፍረስና ባለመፍረስ መካከል ሆና ትገኛለች። አብይ አህመድ በጤናው የትንቢት ንግስና ይዞ አልመጣም። አገር ኢትዮጵያ ራሳቸውን ማወቅ በተሳናቸው ዘገምተኞች እጅ ላይ ወድቃለች። ለሐጭ መሰብሰብ በማይችሉ አዛውንት ቀመስ ግለሰቦች አገሬ እየተሰቃየች መሆኗን ከዘወትር ተግባራቸው ላይ ጥቂቱን እየቆነጠርን ማየትም ችለናል። ይህም ብቻ አይደለም። የይስሙላ ዲግሪና ማስትሬት ይዘው ምን እናውራ እያሉ ህዝብን በማደናገር ላይ ካሉት ያገዛዙ ቅጥረኛ ጋዜጠኞችም ዘንድ ብዙ ነገሮችን ታዝበናል። አፍሪካ ምድር ጋዜጠኛ መሆን ትልቅ ፈተና እንደሆነ ማንም ይረዳዋል። ይሁን እንጂ ተገደው ሳይሆን ወደው ህሊናቸውን በሆድ እየቀየሩ በልተው የሚያድሩ ከርሳም ጋዜጠኞችም ምድሯን እንደሞሏት መካድ አይቻልም። እነኚህን የመሳሰሉ ተማርንባይ የህብረተሰብ ክፍሎች ደግሞ አምባገነንና ቀጥረኛ ምሁራንን በማጀብ በኩል አምሳያ አልተገኘላቸውም። አገርን ያክል ሀብት ለገበያ አቅርበው ገዢ የሚጠባበቁት እነኚሁ የነጋዴ ማህበራት ገበያው ሳይቀናቸው በቀረ ቁጥር በዱቤ እየሰከሩ መንገድ ላይ መስፋትን አዘውትረዋል። በደም የተገነባች አገር መሆኗን በነገርናቸው ጊዜማ የሚሆኑትን ላየ ሁሉ ሰዎቹ አንዳች ክፉ መንፈስ የለከፋቸው ይመስላሉ። ቀጀታቸው አይጣል ነው። ጽንፈኝነታቸውና ጠባብነታቸው ከእውቀታቸው ማነስ ጋር ተዳምሮ ህልዲናቢስነታቸው ከልኩ ሲያልፍ ኢትዮጵያ በደም የተገዛች መሬት መሆኗ ሲነገራቸው የደም ጠብታ ፍለጋ ናላቸው ይዞራል። ድንቆርናቸው ይሁን ግብትነታቸው ባይታወቅም ከሁለቱ ባንዱ ወይም በሁለቱ ምክንያት ጨርቃቸውን ጥለው ያበዱ መሆኑን ማረጋገጥ ይቻላል። እየፈሰሰ ያለው የገማ ማንነታቸው አገርንና ህዝብን ሲበክል መኖሩን የዛሬው ማንነታቸው የትናንቱን ጠቋሚ ለመሆን ችሏል። ወያኔ እንደበከተ በተረዱ ማግስት ደግሞ የረከሰ ህሊናቸውን በንስሐ ሳያጥቡ አሁንም ቢሆን ሸርተት ብለው ቦታቸውን ይዘዋል። ስር የሰደደ ሆድ አደርነት ማለት እንግዲህ እንዲህ ነውና ከዚህ ይሰውረን እላለሁ። ሕይወት አሰፋ ነኝ። ቸር ክረሙልኝ።